ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 26 2015 ዓ ም ዝግጅታችን ጀመረ። በአንዳንድ የአማራና የኦሮሚያ ክልል አካባቢዎች የሚከሰቱ ግጭቶች ከፍተኛ ማፈናቀል ማድረሳቸውን የተባበሩት መንግስታት ድርጅት አስታወቀ። በሰሜን ኢትዮጵያው ጦርነት 3.2 ቢሊዮን ብር የሚገመት የውሃ መሰረተ ልማት መውደሙን የውሃና ኢነርጂ ሚኒስቴር አስታውቋል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንዲህ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሮማው ካቶሊክ ሊቀ ጳጳስ አቡነ ፍራንሲስ በዲሞክራቲክ ሪፐብሊክ ኮንጎ ያደረጉትን የአራት ቀናት ጉብኝት አጠናቀው ዛሬ አርብ ለአስርት ዓመታት በዘለቀው ግጭት ወደ ታመሰችው ሌላይቱ አገር ደቡብ ሱዳን ዋና ከተማ ጁባ ገብተዋል። ሊቀ ጳጳሱ ደቡብ ሱዳንን በሚጎበኙበት ዋዜማ አገሪቱ ውስጥ በከብት አርቢዎችና በአካባቢዎች ሚሊሻዎች መካከል በተነሳ የበቀል ግጭት 27 ሰዎች መገደላቸው ተነግረዋል። ከአጎራባቿ ዲሞክራቲክ ኮንጎ ወደ ደቡብ ሱዳን ያቀኑት አቡነ ፍራንሲስ ለአስርት ዓመታት የዘለቀው በመቶ ሺዎች የሚቆጠሩ ሰዎችን የፈጀውና በአብዛኛው በዘር ላይ የተመሰረተው ግጭት እንዲያበቃ የሚያስችለውን የሰላም ሂደት ለማስጀመር ተስፋ አድርገዋል። ሊቀ ጳጳሱ የደቡብ ሱዳኑ ጉብኝታቸውን የሚያደርጉት ከዓለም አቀፉ የካንተርበሪ አንጀሊካን መሪ ጀስቲን ዌልቢና ከስኮትላንዱ ቤተ ክርስቲያን ጠቅላላ ጉባኤ አስተባባሪ ኢያን ግሪንሼልስ ጋር በመሆን እንደሆነም ታውቋል። ሶስቱ የክርስቲያን መሪዎች የሰላም ጉዞ ብለው የጠሩትን ጉብኝት አንድ ላይ ሲያደርጉ በአይነቱ የመጀመሪያው ነው ተብሏል። ዌልቢ በጉብኝታቸው ዋዜማ የተፈጸመውን ግድያ እጅግ አሰቃቂ ነበር ብለውታል። ባስተላለፉት የትዊት መልእክት ይህ በመላው ደቡብ ሱዳን ተዘውትሮ የሚሰማ ታሪክ ነው። አሁን በተለየ መንገድ እጠይቃለሁ ደቡብ ሱዳን ለሰላም ሲሉ አብረው እንዲሆኑ ብለዋል። ትናንት ሐሙስ በሱዳን የአንድ ቀን ጉብኝት ያደረጉት የእስራኤል የውጭ ጉዳይ ሚኒስትር ኤሊ ኮሆን ከሱዳን መሪ ጄኔራል አብዱልፈታህ ቡርሃን ጋር ተገናኝተው መነጋገራቸው ተሰማ። ኮሆን እስራኤል ከሱዳን ጋር የነበረውን ግንኙነት በዚህ ዓመት መጨረሻ ላይ ሙሉ በሙሉ ወደ ነበረበት ይመለሳል ብለው ተስፋ እንደሚያደርጉም አስታውቀዋል። በደቡብ አፍሪካ እየተባባሰ የመጣውን የመብራት ኃይል መቆራረጥ ለመቆጣጠር መንግስት የኃይል ሸክም ማቅለያ ወይም ሎድ ሼዲንግ ስልቶችን ቢጠቀምም ለጤንነት አደጋ የተጋለጡ ሰዎችም ላይ ሆነ በአስቸኳይ ሕክምና አገልግሎቶች ላይ መጨናነቅ መፍጠሩ ተነገረ። በኃይል መቆራረጥ ሳቢያ የተፈጠረው ችግር የሕክምና ስራዎችን ለማከናወን አዳጋች ያደረገ ሲሆን ለሆስፒታሎች የተመደቡ ጄኔሬተሮችም መስራት ማቆማቸውን የሕክምና ባለሙያዎች ተናግረዋል። በቀዶ ጥገና ክፍል የሚሰሩ ሐኪሞች በማገገሚያ ክፍል ያሉ ህሙማንን ሙቀትና ቅዝቃዜ ለመጠበቅ ለሰዓታት በእጃቸው ለማራገብ መገደዳቸውንም የሕክምና ባለሙያዎቹ ስካይ ለተባለው የእንግሊዝ ዜና ማሰራጫ ተናግረዋል። ህሙማንን ወደ ሆስፒታል ፈጥነው የሚያመጡ የአስቸኳይና አደጋ ጊዜ ተሽከርካሪዎችም የመንገድ ትራፊክ መብራቶች የማይሰሩ በመሆናቸው ተሽከርካሪዎች ውስጥ ባሉ ለአጭር ጊዜ በሚሰሩ ጄኔሬተሮች እየታገዙ ህሙማንን ለማጓጓዝ መገደዳቸውን ገልጸዋል። ደቡብ አፍሪካ ተጨማሪ የኤሌክትሪክ ኃይል ማመንጨት የሚችሉ እንደ ነፋስና ሶላር የመሳሰሉትን እንደ አስቸኳይ የታዳሽ ኃይል ምንጮች ለመጠቀም ብታስብም ያ በቅርብ ጊዜ ውስጥ ተግባራዊ ሆኖ መፍትሄ ይሰጣል የሚል እምነት አለማሳደሩ ተመልክተዋል። ስምንት ፍልሰተኞች በጣሊያን ደቡባዊ ግዛት በሚገኘው የላምፔዱሳ ደሴት አቅራቢያ ከሚገኘው ባህር ሰጥመው ሲሞቱ ሁለት ደግሞ የደረሱበት አለመታወቁን ፍልሰተኞቹ የነበረችበትን ጀልባ የታደጉ የጣሊያን የባህር ጠረፍ ጠባቂዎች ዛሬ መግለጻቸውን አንድ የጣሊያን አቃቢ ሕግ ዛሬ አርብ አስታወቁ። ጣሊያን ከቅርብ ጊዜ ወዲህ በሰሜን አፍሪካ በኩል የሚመጡ ከፍተኛ ቁጥር ያላቸው ፍልሰተኞችን ለማስተናገድ መገደዷን ሮይተርስ ዘግቧል። የዲሞክራቲክ ፓርቲ ተወካይ ኢሃን ሆማር ስለ እስራኤልና በዋሽንግተንም ስላላት ተጽዕኖ በሰጡት አስተያየት የዩናይትድ ስቴትስ ምክር ቤት ሪፐብሊካን እንደራሴዎች በሰጡት ድምጽ ከምክር ቤቱ የውጭ ጉዳዮች ኮሚቴ አባልነት እንዲነሱ አደረጉ። የሶማሊያ ተወላጅና ሙስሊም የሆኑት ህጋውጪ እንደራሴዋ ከኮሚቴው አባልነት የማንሳቱ ውሳኔ የመጣው ባለፈው የምክር ቤቱ ዘመን ዲሞክራቶች ቀኝ አክራሪ ህጋውጪዎችን በሰጡት የውከትና የአመጽ አስተያየት ከኮሚቴዎች ማሰናበታቸውን ተከትሎ መሆኑ ተገልጿል። ከኮሚቴው የመነሳታቸው ድምጽ ከተሰጠ በኋላ ኦማር በሰጡት አስተያየት ወደ ምክር ቤቱ የመጣውት ዝም ለማለት አይደለም፣ ወደ ምክር ቤቱ የመጣውት የነሱ ድምጽ ለሆን ነው። በዚህ ኮሚቴ ውስጥ ለአንድ ዙር አባል ባልሆን ድምጼም ሆነ መሪነቴ አይቀንስም። ድምጼ ከፍ ይላልና እየጠነከረ መሪነቴም እንደቀድሞ ሁሉ በአለም ዙሪያ እንደተከበረ ይቀጥላል። ስለዚህ ድምጻችሁን ሰጣችሁም ነፈጋችሁኝም ብለዋል። ኦማር አያይዘውም እኔ እዚሁ ቆያለሁ፣ እኔ እዚህ የመጣሁት በአለም ዙሪያ የሚደርሱ ጉዳቶችን ለመቃወምና ለተሻለ ዓለም ለመሟገት ነው ብለዋል። የህዝብ እንደራሴዋ ኦማር በአፍሪካ ጉዳይ በሚያተኩረው የውጭ ጉዳይ ንዑስ ኮሚቴ ከፍተኛዋ የዲሞክራቲክ አባል እንዲሆኑ ታቅዶ ነበር። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አንድ ትልቅ የቻይና ፊኛ የአሜሪካን የአየር ክልል ጥሶ በመግባቱ በቤጂንግ ሊያደርጉት የነበረውን ጉብኝት ማስተላለፋቸውን አስታወቁ። ብሊንከን በመጪዎቹ ቀናት ወደ ቤጂንግ በመጓዝ ከቻይናው መሪ ሺ ጂንፒንግ እና ከሌሎች ከፍተኛ ባለስልጣናት ጋር እንደሚነጋገሩ ተጠብቆ ነበር። የታቀደው ጉዞ ተመልሶ መቼ እንደሚደረግ ባለስልጣናቱ አላብራሩም። ቻይና ሰሞኑን በዩናይትድ ስቴትስ አላስካ ክፍለ ግዛትና ሞንታና ከተማ ውስጥ የአሜሪካ ባለስልጣናት ሲከታተሉት የቆዩት ትልቅ ፊኛ የሷ መሆኑን አምናለች። ከመስመሩ የወጣ የአየር ሁኔታን የመቆጣጠሪያ ፊኛ መሆኑንም ቻይና ዛሬ በሰጠችው መግለጫ አስታውቃለች። የዩናይትድ ስቴትስ የመከላከያ ሚኒስትር ከንግድ የአየር ትራንስፖርት በረራዎች በላይ ከፍ ብሎ ሲበር የተገኘውን ፊኛ ምንነት እየመረመሩ መሆኑን አስታውቀዋል። የተባለው ትልቅ ፊኛ በምድር ባሉ ሰዎችም ሆነ በንብረቶች ላይ ምንም አይነት ጉዳት የማያደርስ መሆኑንም ባለስልጣናቱ ተናግረዋል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ከአውሮፓ መሪዎች ጋር ዛሬ አርብ በአገሪቱ ዋና ከተማ ኪየቭ ተሰብስበዋል። ፕሬዝደንቱ አገራቸው የአውሮፓ ሕብረት አባል አገር የምትሆንበትን ጊዜና በሩሲያ ላይ ተጨማሪ ማዕቀቦች የሚጣሉበት ስብሰባ እንደሚሆን ተስፋ ማድረጋቸው ተመልክተዋል። ይሁን እንጂ ተንታኞች ምንም እንኳ ዩክሬን የሕብረቱ አባል መሆኑን አጥብቃ የምትሻው ቢሆንም ወደዚያ የሚወስደው የተፋጠነ መንገድ ሊጨናገፍ እንደሚችል ይናገራሉ። ምንም እንኳ ህብረቱ በሩሲያው ወረራ ከጎኗ የቆመ ቢሆንም ስለ ህብረቱ አባልነት ግን እስካሁን ምንም ፍንጭ አላሳየም። ከዛሬው ስብሰባ በፊት ዘለንስኪ ከአውሮፓ ህብረት ኮሚሽነር ኡርሱላ ቮንደርሌን ጋር ተገናኝተው መክረዋል። ኔቶ ሩሲያ ከዩናይትድ ስቴትስ ጋር የፈረመችውን ቀሪውንና የመጨረሻውን የኒውክሌር ቁጥጥር ስምምነት እያከበረች አለመሆኗ ያሳሰበው መሆኑን ዛሬ አርብ በአባላቱ በኩል ባወጣው መግለጫ አስታውቋል። የሩሲያውን የዩክሬን ወረራ ተከትሎ ውጥረት እየተባባሰ ባለበት ሰዓት የኔቶ ኃይሎች መሪ የሆነችው ዩናይትድ ስቴትስ ሞስኮ 10 ዓመታትን ያስቆጠረውን የኒው ስታርት ፓክት ወይም የአዲስ ጅማሮ ስምምነት አስመልክቶ የገባችውን ቃል አልጠበቀችም ስትል ከሳለች። ባለፈው ማክሰኞ ዋሽንግተን ሩሲያ በስምምነቱ መሰረት የተገባውን ቁጥጥርና በጉዳዩ ዙሪያ የሚደረገውን ንግግር መሰረዟን አውግዛለች። ይሁን እንጂ የቀዝቃዛው ጦርነት ባላንጣዋ የኒውክሌር ጦር መሳሪያዎቿን ከተደረሰበት ስምምነቱ ውጪ እያስፋፋች ነው ስትል አልከሰሰችም። የኔቶ አጋሮች የአዲሱ ጅማሮ ስምምነት የሩሲያና የዩናይትድ ስቴትስን የኒውክሌር ስትራቴጂ ኃይሎች በመገደብ ለዓለም አቀፉ መረጋጋት አስተዋጽኦ ማድረጉን ይስማማሉ ሲሉ 30 የህብረቱ ጠንካራ አባላት ባወጡት የጋራ መግለጫቸው አስታውቀዋል። ስለሆነም ሩሲያ በህግ አሳሪ የሆነውን የአዲስ ጅማሮ ስምምነትን ማክበር አለመቻለዋን በስጋት ተገንዝበናል ያለው የአባላቱ መግለጫ ሩሲያ ግዴታዎቿን በመወጣት ተቆጣጣሪዎቹ እንዲመለሱና ንግግሩም እንዲጀመር እንድትፈቅድ ጥሪያችንን እናቀርባለን ብሏል። ሩሲያ በበኩሏ ዋሽንግተን በሁለቱ አገሮች መካከል የነበረውን የመሳሪያ ቁጥጥር ሰርዛለች ስትል ትከሳለች። ሞስኮ ባለፈው ናሴ መግቢያ ላይ የአዲስ ጅማሮ ስምምነትን በመጣስ ዩናይትድ ስቴትስ ተቆጣጣሪዎች የጦር ሰፈሮቿን እንዳይመረምሩ አዛለች። ለዚህም የሰጠችው ምክንያት ዋሽንግተን በተመሳሳይ ማድረግ የነበረባትን የሩሲያ ተቆጣጣሪዎችን አግዳለች በሚል ነው። ዋሽንግተን ግን የተባለውን የሞስኮን ክስ አስተባብላለች። ጀርመን በዚህ ዓመት ለዓለም ጤና ድርጅት 130 ሚሊዮን ዶላር እንደምትሰጥ የሀገሪቱ ጤና ሚኒስትር ሎተር ባች ከድርጅቱ ዳይሬክተር ዶክተር ቴዎድሮስ አድሃኖም ጋር ትናንት አሙስ ከተገናኙ በኋላ ባወጡት መግለጫ አስታውቀዋል። ይሁን እንጂ እንደ አውሮፓ አቆጣጠር ከ2020 እስከ 2021 በነበረው የትራምፕ አስተዳደር የገንዘብ ድጋፏን አቋርጣ በነበረው ዋሽንግተን ምትክ በለጋሽነት አንደኝነቱን ተረክባ የነበረችው ጀርመን የቀድሞ ደረጃዋን ሳይሆን ሁለተኝነት መያዟን ተመልክቷል። የዓለም ጤና ድርጅት ከሚያስፈልገው የገንዘብ ድጋፍ የ1 ቢሊዮን ዶላር ጉድለት ወይም ክፍተት የሚታይበት ሲሆን የገንዘብ ምንጮቹን በሚመለከት ትልቅ ክለሳ የሚያስፈልገው መሆኑን በሮይተርስ ዘገባ ተጠቅሷል። ዶክተር ቴዎድሮስ ስለ ገንዘቡ ድጋፍ ጀርመንን ያመሰገኑ ሲሆን የድርጅቱ ዋና ዲሬክተር ሆነው በድጋሚ እንዲመረጡም ጀርመን የደገፈቻቸው መሆኑን ሮይተርስ ዘግቧል። ጀርመን የአሁኑን ሳይጨምር እስከዛሬ ለድርጅቱ 776 ሚሊዮን ዶላር የሰጠች ሲሆን ዩናይትድ ስቴትስ 1.2 ቢሊዮን ዶላር መለገሷን ከዓለም ጤና ድርጅት የወጣው መረጃ ያሳያል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥር 26 2015 ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም እንዲሁ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። በአንዳንድ የአማራና የኦሮሚያ ክልል አካባቢዎች የሚከሰቱ ግጭቶች ከፍተኛ መፈናቀል ማስከተላቸውን የተባበሩት መንግስታት ድርጅት አስታውቋል። የአማራ ክልል አደጋ መከላከልና የምግብ ዋስትና ኮሚሽን በበኩሉ ከአጎራባች ክልሎች እየተፈናቀሉ ወደ አማራ ክልል የሚመጡ ተፈናቃዮች ቁጥር የሰሜን ሸዋንና የኦሮሞ ብሔረሰብ ዞንን ጨምሮ 1.2 ሚሊዮን መድረሱን አስታውቋል። አስቴር ምስጋናው ዝርዝር አላት።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጣው መግለጫ ጥር 13 2015 ዓ.ም በአማራ ክልል ሰሜን ሸዋ ዞንና በኦሮሚያ ልዩ ዞን አዋሳኝ አካባቢዎች የተከሰተውን ግጭት ተከትሎ የነዋሪዎች ከቀያቸው መፈናቀል መባባሱን አስታውቋል። በሰሜን ሸዋ ዞን አቅራቢያ ወደሚገኙ ወረዳዎች ጥቂት መቶ ሺዎች መፈናቀላቸውንም አመልክቷል። ቁጥራቸው ቀላል የማይባሉ ቤቶችና የግል ንብረቶች ተቃጥለዋል ወድመዋልም ብሏል። አሁን ያለው መፈናቀል በሰሜን ሸዋ ዞን ያለውን ሰብአዊ ሁኔታ ይበልጥ አባብሶታል። ይህም አስቸኳይ ምላሽ ያስፈልጋል ሲልም ኦቻ አመልክቷል። እና መንገድ በተዘጋበትና ግጭቶች በቀጠሉበት ሁኔታ ውስጥም የሰብአዊ አጋሮች ምግብና ምግብ ነክ ያልሆኑ እንደ ድንገተኛ መጠለያ ያሉ ቁሳቁሶችን በማሰባሰብ ላይ እንደሚገኙ ድርጅቱ ገልጿል። በሌላ በኩል በአማራ ሰሜን ሸዋ፣ ደቡብ ወሎና ምዕራብ ጎጃም ዞኖች ከኦሮሚያ የሚፈናቀሉ ተፈናቃዮች ቁጥር በከፍተኛ መጠን እየጨመረ መሆኑን ጠቅሶ ከኦሮሚያ ክልል ወደ አማራ ክልል የተፈናቀሉ እስካሁን በመቶ ሺዎች የሚቆጠሩ ሰዎች እንደሚገኙ አመልክቷል። በአማራ ክልል የተለያዩ መጠለያ ጣቢያዎች ስላሉ ተፈናቃዮችም በዝርዝር ያስቀመጠው ኦቻ አጋሮች ባለመድረሳቸው አሊያም የአቅም ውስንነት ምክንያት ተፈናቃዮች ላላቸው የጤና የምግብና የደህንነት ፍላጎት በቂ ምላሽ እያገኙ አይደለም ሲል ገልጿል። በሌላ በኩል የመንግስታቱ ድርጅት ዋና ጸሐፊ አንቶኒ ጉተሬዥ ቃል አቀባይ ፍሎሪን ካሶቶ ትላንት በሰጡት መግለጫ በአንዳንድ የደቡብ አማራ አካባቢዎችና በአጎራባች የኦሮሚያ ክልል አካባቢዎች የተከሰቱ ግጭቶች በአማራ ክልል ሰሜን ሸዋ፣ ደቡብና ምዕራብ ጎጃም ዞኖች ከፍተኛ መፈናቀል ማስከተሉን ተናግረዋል። ቃል አቀባዩ የሰብአዊ አገልግሎት ሰጪ ተቋማት እርዳታ ለሚያስፈልጋቸው ምግብ፣ መጠለያና ሌሎች ድጋፎችን በማቅረብ ላይ ናቸው ብለዋል። በሰሜን ኢትዮጵያ የሰብአዊ እርዳታ ተደራሽነት መሻሻሉንና የእርዳታ አቅርቦቱ በአፋር፣ በአማራና በትግራይ ክልሎች መስፋፋቱን አስታውቆ አንዳንድ ቦታዎች ግን አሁንም ለመድረስ አስቸጋሪ መሆናቸውን ድርጅቱ አስታውቋል። ቃል አቀባዩ በህዳር ወር አጋማሽ ላይ የጦርነት ማቆም ስምምነት ከተደረሰበት ጊዜ ጀምሮ ከ127000 ቶን በላይ እህል ወደ ትግራይ መግባቱንና ከ3.8 ሚሊዮን በላይ ለሚሆን ህዝብ መድረሱን አመልክተዋል። በተጨማሪም ሰፊውን የአፍሪካ ቀንድ ያጠቃው በታሪክ ያልታየ ድርቅ በደቡብና ምስራቅ የኢትዮጵያ አካባቢዎችም መቀጠሉን ድርጅቱ አመልክቷል። አጋር ድርጅቶች በእነዚህ አካባቢዎች እርዳታ ለሚፈልጉ 17 ሚሊዮን ሰዎች የምግብ፣ የውሃ፣ የጤናና የግብርና ድጋፎችን ለማቅረብ እቅድ እንዳላቸውም ገልጸዋል። በኦሮሚያና በሶማሌ ክልሎች አንዳንድ አካባቢዎች በተከሰተው የኮሌራ በሽታ እስካሁን ከ1000 ሰዎች በላይ መያዛቸውን መመዝገቡን የጠቀሱት ቃል አቀባዩ ወደ 1 ሚሊዮን የሚጠጉ ሰዎች ለበሽታው ተጋላጭ መሆናቸውን አብራርተዋል። በሽታውን ለመግታትም በአፍ የሚሰጥ የኮሌራ ክትባት ዘመቻ መጀመሩንና እስካሁን ለማዳረስ ከታሰቡት ሰዎች ውስጥ 33% መድረስ መቻሉን ገልጸዋል። ባለፈው ዓመት በኢትዮጵያ ለሚደረግ የሰብአዊ እርዳታ ከተጠየቀው 3.3 ቢሊዮን የአሜሪካ ዶላር ከግማሽ ያነሰ መገኘቱን ያመለከቱት ኒኞ ካለው ፍላጎት አንጻር ተጨማሪ የገንዘብ ድጋፍ ወሳኝ ነው ብለዋል። በተያያዘም በአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በር ላይ ካገኘናቸውና ከኦሮሚያ ክልል ተፈናቅለውና በእግራቸው ተጉዘው ትናንት ባህር ዳር ከተማ እንደገቡ ከነገሩን ተፈናቃዮች መካከል አቶ ደሴ ጌትነት ከምስራቅ ወለጋ ዞን ሐሙሩ ወረዳ አጋምሳ ቀበሌ ተፈናቅለው የመጡት አንዱ ናቸው።
አባይን ቆርጠን በውሃ በእግራቸው
መቼ ደረሰ?
ሰኞ ተነስተን እስከ ሐሙስ ደረሰ።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን ከአጎራባች ክልሎች እየተፈናቀሉ ወደ አማራ ክልል የሚመጡ ተፈናቃዮች ቁጥር 1.2 ሚሊዮን መድረሱን ገልጸዋል። ይህም ቁጥር ሰሞኑን ከሰሜን ሸዋ ዞንና ከኦሮሚያ ልዩ ዞን የተፈናቀሉትንም ይጨምራል ብለዋል። አቶ እያሱ በተለይ ከኦሮሚያ ክልል ባለፉት አንድ ሳምንት ውስጥ በአማካይ በቀን 250 ተፈናቃዮች ወደ ርዕሰ መዲናዋ ባህር ዳር ከተማ ይገባሉ ብለዋል።
ከአንድ ሳምንት በፊት ጀምሮ እንግዲህ በቀን 250 እና ከዚያ በላይ የሆነ ቁጥር በየቀኑ ወደ አማራ ክልል አደጋ መከላከል ምግብ ዋስትና በማስተባበሪያ ኮሚሽን እየመጣ ይህንን ወደ ጊዜያዊ መጠለያ በማጓጓዝ ላይ ነው የምንገኘው። በአማካኝ ከ250 በላይ በቀን መጣልን እንጂ በአንድ ቀን ለምሳሌ 800 በላይ ተፈናቃይ እየመጣበትን ጊዜ አለ። 98% የሚሆነው በዘመድ አዘመዱ ነው ያለ።
አብዛኛዎቹ ተፈናቃዮች ከማህበረሰቡ ጋር ተቀላቅለው እየኖሩ መሆኑን የገለጹት አቶ እያሱ ወደ ጃራ ጊዜያዊ መጠለያ ጣቢያ የገቡት ከ4000 በላይ መድረሱን ገልጸዋል። ሁሉም ተፈናቃዮች በቂ የሰብአዊ ድጋፍ እየተደረገላቸው እንዳልሆነ አቶ እያሱ አክለው ገልጸዋል።
በአሁኑ ሰዓት የምግብ ክፍተታችንም በተጠየቀው ልክ እየመጣ ነው ብለን ለመናገር ባንደፍርም አብዛኛውን የአንበሳውን ድርሻ እየቻለ ያለ መንግስት ነው። ሌሎች አጋር ድርጅቶችም ማለትም እንደ ቀይ መስቀል የመሳሰሉት ድጋፍ ያደርጉልናል። ነገር ግን የኤንጂኦዎች ድጋፍ ያን ያህል አበረታች ነው ብሎ መናገር አይቻልም። ምክንያቱም በርካታ ድጋፎችን ማቅረብ የሚችሉ አቅሙ ያላቸው ነገር ግን በክልሉ ውስጥ ያላቸው ተሳትፎ አናሳ በመሆኑ ምክንያት በርካታ ድጋፎችን አገኘን ብሎ ለመናገር አያስደፍርም።
በአማራ ክልል በግጭት ምክንያት ተፈናቅለው ከማህበረሰቡ ጋር ተቀላቅለው የሚኖሩና በመጠለያ ጣቢያ ውስጥ ላሉ 6.7 ሚሊዮን ተፈናቃዮች አስቸኳይ የምግብ እርዳታ ድጋፍ እንደሚያስፈልጋቸው ለፌዴራል መንግስቱ ጥያቄ ማቅረባቸውን የገለጹት አቶ እያሱ መንግስት ድጋፍ ለማድረግ የፈቀደው ግን ለ3.5 ሚሊዮን ዜጎች ብቻ ነው ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በሰሜን ኢትዮጵያው ጦርነት 3.2 ቢሊዮን ብር የሚገመት የውሃ መሰረተ ልማት መውደሙን የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ገለጹ። ከትግራይና ከአማራ ክልሎች ያነጋገርናቸው ነዋሪዎችም የውሃ ተቋማቱ በጦርነቱ በመውደማቸው ችግር ላይ ነን ብለዋል። ዶክተር ሀብታሙ በበኩላቸው እነዚህን ተቋማት ለመጠገን የአጭርና የረጅም ጊዜ እቅድ ተይዞ እየተሰራ እንደሆነ ለአሜሪካ ድምጽ አስረድተዋል። አስተዳደራዊ መዋቅር ባለባቸው የአፋርና የአማራ ክልሎች ከውሃ ቢሮዎች ጋር እየተሰራ እንደሆነ የተናገሩት ዶክተር ሀብታሙ በትግራይ ክልል ግን መዋቅሩ ስለሌለ ሚኒስቴር መስሪያ ቤቱ ከማዕከል ባለሙያዎችን እየላከ የጥገና ስራዎችን እያከናወነ እንደሆነ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
በአማራ ክልል የጠለምት ነዋሪ የሆኑት አቶ ምህረቴ ቀለቤ በሰሜን ኢትዮጵያው ጦርነት የውሃ ተቋማቱ በመውደማቸው ለችግር እንደተጋለጡ ጠቅሰው የአካባቢው ሕዝብ ውሃ ለመቅዳት ረዥም መንገድ እንደሚጓዝ ይናገራሉ።
ከፍተኛ ችግር ነው የደረሰ። ለሁለት ዓመት ያህል ነው መከራው የወረደ። ውሃ የሚጠቀመው ላይ የምንጠቀመው የሶስት ሰዓትና የሁለት ሰዓት መንገድ እየሄደ ነው እየተሰደደ። ውሃ በሀገሩ ጠፍቶ አንልም፣ ግን ከፈሳሽ ውሃ ተሰዶ ሂዶ ርቀት ካለው ከአልጸዳ ነው የሚጠቀም ህዝቡ አጠቃላይ።
በትግራይ ክልል የሽረ ከተማ ነዋሪ የሆኑት አቶ ዳንኤል ኢትባረክ ደግሞ የከተማዋ የውሃ መሰረተ ልማት በመጎዳቱ ነዋሪው መቸገሩን ነው የሚናገሩት።
ያው የሽረ ከተማ የውሃ ቀውስ በቃ በዚህ ጦርነት እንደተጀመረ በዚህ ሁለት ዓመት ምንም ውሃ የሚባል የለም። ህብረተሰቡ የውሃ ምን ተገልጋይ አይደለም። የተቆፈረ ውሃ የጉድጓድ ውሃ አለ እና እሱ በጋሬ ምናምን ይመጣል። በቃ በጋሬ ለአንድ በርሚል በሰባ ብር 80 ብር ይሸጣል። እንደዛ እየገዛን ነው የምንኖረው። ከውሃ ጥሮት በላይም ይሄ ውሃ ለመግዛትም በዚህ ብር የለም። ደግሞ ይሄ ውሃው የምትገዛው አሁን በጣም ውድ ነው። ስለዚህ ህብረተሰቡ በውሃ እጦት በጣም ተቸግሮ ነው ያለ።
የሰሜን ኢትዮጵያው ጦርነት በውሃ መሰረተ ልማት ላይ ከፍተኛ ጉዳት ማድረሱን የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ለአሜሪካ ድምጽ ገልጿል።
በትግራይ በብዙ የአማራ ዞኖች በጣም በብዙ የአፋር ዞኖች ከፍተኛ የውሃ መሰረተ ልማት የወደመባቸው ናቸው። የወደሙትን መጠናቸውን በግምት አሉ። ጠቅላላ ስንደምራቸው እስካሁን ባሉ ወደ 3.2 ቢሊዮን ብር አካባቢ የሚገመት ወድመዋል። ይሄ እንግዲህ ከስር ከስር እየሰሩ ያሉም አሉ። ይሱን ሳጠቃልል የምንደምራቸው ናቸው ማለት ነው። ለእኛ ግን ትልቁ ነገር የመጠኑ ሳይሆን ውድመት ደረሰባቸው ከተሞች 1-3 ቤለይቴ ናቸው።
በሽረ ከተማ የውሃ ልማት ጽህፈት ቤት ባለሙያ የማነ አብርሃን ላይ በውሃ መሰረተ ልማቱ ላይ የደረሰውን ጉዳት ይናገራል።
ማይድሙ የሚባል ግድብ አለ። በጣም ትልቅ ነው። ያው 80% ሽፋን የሚሰጥ ማለት ነው ለከተማ። ያኛው ግድብ ልክ ወደ ከፓምፑ እስከ ቦርዱ ያለው ገመድ እሱ እንዳለ ተቆርጦ ነው የወሰዱት። ያው ቆርጦ እንዳለ ሱች ቦርዶች አሉ፣ ፓምፑ ከኮሜት የሚሆኑ ሱቾች ማለት ሱች ቦርድ፣ እነሱም እንዳለ ተሰርቆ ነው እንትን የሆኑ። በሌሎቹ ወደ ጉድ ያሉ ደግሞ አብዛኛው የትራንስፎርመር ነው። ትራንስፎርመር እንዳለ ጭራስ ተሰብሮ እንዳለው ስባርም የለም። ያው ለቆ ነው የወሰዱት ማለት ነው።
ዶክተር ሀብታሙ የሰላም ስምምነቱን ተከትሎ መስሪያ ቤታቸው በትግራይ አንዳንድ አካባቢዎች የመሰረተ ልማት ጥገና መጀመሩን ተናግሯል።
ወደ ሽሬ፣ ወደ ስለቅለቅላቃ፣ ከዛ ወደ አክሱም፣ ወደ አድዋ ከፍተኛ የኤክስፐርቶች ስምሪት አድርገን የመጀመሪያው ስራ ችግር ምን ነበር፣ የት ጋር ብናደርግ በተለይ ብዙ ተፈናቃዮች ባሉባቸው ወገኖቻችን ጋር መዘስ ይቻላል፣ ደግሞ ውድመቱ በጥሩ አስተስ የማድረግ ስራ የመጀመሪያ የሰራው እዚ አካባቢ ነው ማለት ነው። እዛ ተሰርቶ እውነቱን ለመናገር ሽሬ ከባቢ ውጤታማ ስራ ሰርተናል። መልሰን ሪሃብ ሌት አድርገን ብዙ ሰዎች ተጠቃሚ ሆኗል። አድዋም አክሱምም በከፊል መልስ ያገኘበት ማለት ነው። በዚህ በአላማጣ መስመር በደቡብ ትግራይ በኩል የተሰሩ ስራዎችም ተለይተዋል። በዛ ደረጃ ላይ ለምሳሌ ቅድም እንዳልኩ በእርግጥ የእነሱ በበቂ ደረጃ ባይኖራቸው ጨርጨር የምትባል ከተማ ራያ አካባቢ ያለው ላይ ብዙ ሰው ያለበት ችግሩን ለመፍታት ለመጀመሪያ ጊዜ በሶላር በታገዘ ፓምፕ እሱ ለማድረግ ከ15,000 ማያንስ ማህበረሰብ ተጠቃሚ የሚያደርግ ስራዎች ተሰርቷል ማለት ነው። አማራና አፋር መዋቅሩ በቦታው ስላለ ብዙ ነገር እነሱ ናቸው የሚሰሩት። እኛ እሱን ማገዝና ሪሶርስ መብራት ላይ ባካፕ ማድረግ ነው። የትግራይን ሲስቴሙ መሬት እስከምነክስ ድረስ እኛ ልጆች ከዚህ የተወርወሩ ሄዶ አትላይቱ ይሰሩ ዜጎቻችንን መድረስ ላይ እንገኛለን።
የሽረ ከተማ የውሃ ልማት ባለሙያው የማነ አብርሃን ላይ በዚህ እንቅስቃሴ አንዳንድ የውሃ ጉድጓዶች መስራት መጀመራቸውን ገልጿል።
ከውሃ ሚኒስትር ከአዲስ አበባ የመጣ ነበር። ያው እነሱም ቶሎ ቶሎ ብለው ለማይድሙ ለመስራት ሞክረዋል። የተወሰነ ፐርሰንት ለመስጠት ያህል ማለት ነው። አራት ፓምፕ አሉ እዛ ማይድሙ ላይ ማከግዱ እና ፍሪድሞንት ላይ ያው ቶታል 8 ፓምፕ ላይ ማለት ነው። ከአራቱ ፓምፑ አንድ ፓምፕ እየሰራ አድርጓል። ያው ከህዳር ወር ጀምሮ የተወሰነ ፐርሰንት ነው ማህበረሰቡ ያው ውሃ እንዲያገኝ አድርጓል ማለት ነው። የተወሰነ ቢሆንም ያው የተወሰነ ቀበሌ ማለት ነው። ከዛ ጀምሮ ያው ከህዳር ወር ጀምሮ የተወሰነ ምኮራዎች ነበሩ። ምን ይሁን ብለ አይደለም እስካሁን ስድስቱ ጎዳጉድ አይሰሩም። ያው አንድ ማይድሙ ብቻ ነው እስካሁን እየሰራለ።
በአማራ ክልል የጠለምት ነዋሪ አቶ ምህረቴ ቀለቤ ግን አሁንም ድረስ ሰሚ አጥተናል ይላሉ።
በነጠየቅም ብንልም አሁንም እንኳ ተሽሎ ተብሎ መንግስት ምንም ያገኘነው አገልግሎት የለም። የውሃ ዘር የለም። ህዝቡ ሲሰደድ ብንጠይቅም ክልሉም ዞኑ ምንም የሚሰጠን አገልግሎት የለም።
ሚኒስትሩ ዶክተር ሀብታሙ በበኩላቸው ግጭትና ጦርነት በነበረባቸው አካባቢዎች የተጎዱትን የውሃ መሰረተ ልማቶች ለመጠገን እቅድ አውጥተን እየሰራን ነው ሲሉ ገልጿል።
በጣም በብዙ የአማራም የትግራይም የአፋርም የተለይቶ የወደሙ የጉድጓድ ውሃ መጠን፣ የምንጭ መጠን፣ የፓምፕ የሲስቴም የኤሌክትሪክ ሲስቴም የምንላቸው ሁሉ ኢንቨንተሪ አድርጌ ናቸው። እነዚህን ካስኬድ አድርገን 1-2-3 ብለን በጣም በአጭር ጊዜ በመካከለኛ ጊዜ በረዥም ጊዜ የሚሰሩት ተለይቶ አሉ ማለት ነው። በሀገር ደረጃ አንድ ትልቅ ኮሚቴ ተቋቁሞ ነው ያለው የተሰራ ያለ እኛም እንደ ሚኒስትር የራሳችን አለን። ይሄ ኮሚቴ የተመጋገበ የተጋገዘ የትግራይንም የአማራንም የአፋርንም የኦሮሚያንም በደቡብ ኦሮሚያና በምዕራብ ኦሮሚያ ያጋጠመም በቤኒሻንጉል ግጭቶች ባሉባቸው ቦታ በሙሉ ያሉባቸው ቦታ የወደሙ ተቋማት የሚሰሩባቸው ይሆናል።
ሚኒስቴር መስሪያ ቤቱ በሰራው ስራ በአስር ዓመት ውስጥ በሀገር አቀፍ ደረጃ ዝቅተኛ የነፍስ ወከፍ የውሃ ፍጆታ በቀን ከ15 ሊትር ወደ 25 ሊትር ማደጉን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በተከታይ ዘገባ ደግሞ ወደ ኦሮሚያ ክልል ነው የምናልፈው። በኦሮሚያ ክልል 10 በሚሆኑ ዞኖች ውስጥ በተከሰተው ድርቅ ከ3 ሚሊዮን በላይ ዜጎች የምግብ እርዳታ ይሻሉ ሲል የኦሮሚያ ቡሳ ጎኖፋ አስታወቀ። በቦረና ዞን ብቻ አስቸኳይ እርዳታ የሚሹ ዜጎች ከ800,000 በላይ እንደሆኑም ተገልጿል። ድርቅ በተከሰተበት አካባቢ የሚኖሩ ነዋሪዎች እንደተናገሩት የምግብ እርዳታው አናሳ መሆኑንና ለሰውም ሆነ ለከብቶች የሚሆን ውሃ ባለመኖሩ ሳቢያ ችግር እየገጠማቸው መሆኑን ተናግረዋል። ፀሐይ ዳምጠው ናት የተከታተለችው።
በኦሮሚያ ክልል 10 ዞኖች ውስጥ በተከሰተው ድርቅ ምክንያት ከ3 ሚሊዮን በላይ ዜጎች እርዳታ ይሻሉ ስል የክልሉ ቡሳ ጎኖፋ አስታውቋል። ላለፉት ጥቂት ዓመታት በተገቢ ሁኔታ ዝናብ ወቅቱን ጠብቆ ባለመዝነቡ በርካታ ጉዳት መድረሱንና ዜጎች ለረሃብ መዳረጋቸውን እንዲሁም በሺዎች የሚቆጠሩ ከብቶች መሞታቸው ተገልጿል። የኦሮሚያ ቡሳ ጎኖፋ ምክትል ኃላፊና የአደጋ ስጋት መቀነስ ዳይሬክተር የሆኑት አቶ ቤኛ ዱሬሳ በክልሉ ደቡብ ምስራቅ ዞኖች ውስጥ በድርቅ ምክንያት ህብረተሰቡ ለችግር ተጋልጧል ሲሉ ገልጸዋል።
ሆንጌቲን ከሚለም የከወሌ ገላት ቦረና ደበለቴ ጉጂ ጉጂ ሊጣ
በአጠቃላይ በድርቅ የተጎዱት ቦረና ዞንን ጨምሮ ጉጂ፣ ምዕራብ ጉጂ፣ ምስራቅና ምዕራብ ሐረርጌ እንዲሁም ባሌ ዞንና ምስራቅ ባሌ፣ በአርሲ ዞን ቆላማው አካባቢ ጨምሮ ምዕራብ አርሲ ናቸው። ወደ 10 የሚሆኑ ዞኖች በድርቅ ተጎድተዋል። በእነዚህ ዞኖች ውስጥ የሚገኙ 3.2 ሚሊዮን ህዝቦች በድርቁ ምክንያት የምግብ እጥረት ገጥሟቸዋል። ይህንን ደግሞ ባደረግነው ጥናት አረጋግጠናል።
በተለይ በቦረና ዞን ለአራት ወቅቶች ዝናብ ባለመዝነቡ ድርቁ ከበድ ብለዋል ያሉት አቶ ቤኛ አሁን ከ800,000 በላይ ዜጎች አስቸኳይ የምግብና የውሃ እርዳታ ይሻሉ ሲሉ ገልጸዋል።
ቦረና ኬሰት አንቅና ሚዳኔ ከሙደቴ ቆረኖ ኬኛን አደበ ናኖ ኩመሪ በጃያቲ አመስ ደበለታን ገራ ኩመሪ በለማ ብጃተሚጠዲ ከንተው
አሁን በቦረና ዞን ውስጥ በእኛ ጥናት የተለዩት ወደ 600,000 የሚሆኑ ዜጎች የምግብ እርዳታ ያስፈልጋቸዋል። በዚህ ሳምንት ደግሞ የቦረና ዞን ተጨማሪ ከ200,000 በላይ ሰዎች አስቸኳይ የምግብ እርዳታ ይሻሉ ሲል አስታውቋል። እና በአጠቃላይ በቦረና ዞን ከ800,000 በላይ ዜጎች በአስቸኳይ ድጋፍ ይፈልጋሉ። እናም በተቻለ መጠን ድጋፍ እየተደረገ ነው በዞኑ።
የቦረና ዞን ድሬ ወረዳ ነዋሪ መሆናቸውን ለአሜሪካ ድምጽ የገለጹት አቶ አብዱ ቡሌ ለህዝቡ እየተደረገ ያለው እርዳታ ከተከሰተው ችግር ጋር አይመጣጠንም ሲሉ አስረድተዋል።
አሊ ቦረኔ ሄዝረክመሊያማ ወገሸዲ ቫዚ ሮም ናሚ ጃሮቲ አዶሊን ዱጉባ ጅረን ገርጋርቲ ሞቱማ ሀዱ ጋሃሚች
ቦረና ውስጥ ያለው ኔታ እጅግ አስከፊ ነው። ለአምስት አመት ዝናብ አልዘነበም። እናቶችና አባቶች በእድሜ የገፉ ሰዎች ችግሩን መቋቋም አልቻሉም። መንግስት ያቀረበ ያለው እርዳታ በቂ አይደለም። የሚመጣው እርዳታ ራሱ ሁሉንም አካባቢ አላደረሰም። ለምሳሌ እኔ ያለሁበት ወረዳ ድሬ በመትባል ወረዳ ውስጥ አልተደረሰም። የሚሰጠው በሰው 15 ኪሎ ግራም ነው። ውሃም የለም። ሴቶችና ወጣቶች 17 ኪሎ ሜትር እየተጓዙ ነው ውሃን ለመፈለግ መንገድ ላይ ራሳቸውን የሚሰጡት ብዙ ናቸው። እናም በጣም አስቸጋሪ ሁኔታ ነው ያለው። አሁንም መረባረብ ያስፈልጋል።
የእርዳታ ማነስና በአግባቡ አለመድረስ ጋር በተያያዘ ከነዋሪዎች ለተነሳው ቅሬታ አቶ ቢኛ ተከታዩ መልሰዋል።
ደሁን ዴማ ጅራ አመዶዶቲ ሀርጫቲና ጅራቱ መሌ ሀረርጌ ባሀረርጌ ሊጣስ ዴማ ጅራ ባሌስ ባሌ ባስ እደሁን ደዩ እንጅራ
ሁሉም ቦታ እየደረሰ ነው። ግን አንዳንድ ቦታዎች ላይ በተባለው ሁኔታ አለመድረስ ይታያል እንጂ ምስራቅና ምዕራብ ሀረርጌም እየደረሰ ነው። እንዲሁም ሁለቱ የባሌ ዞኖች ምስራቅ ባሌና ባሌ በሁሉም ዞኖች እርዳታው እየደረሰ ነው። ነገር ግን ጉጂ ዞን ውስጥ አልፎ አልፎ እርዳታ ይቆራረጣል። በጸጥታው ችግር እንጂ አቅም በፈቀደ እያደረስን ነው። የውሃ አቅርቦትም አለ። እንዲሁም የከብቶች ግጦሽ ግን ሙሉ በሙሉ በቂ ነው ማለት አይቻልም። ለውሃ አቅርቦት የክልሉ ውሃና ኤነርጂ ወደ 126 የውሃ ቦቴዎች አቅርቧል። አሁን 113 የሚሆኑ የውሃ ቦቴዎች ወደ ስራ ገብተዋል። ከነዚህ ውስጥ 21 የሚሆኑት በቦረና ዞን ውስጥ አገልግሎት እየሰጡ ይገኛሉ።
በክልሉ በድርቅ ምክንያት ከሐምሌ ወር 2014 ዓ.ም ጀምሮ በቦረና ዞን ከ100,000 በላይ ከብቶች መሞታቸውን ኃላፊው አክለው ገልጸዋል። አሁንም ቢሆን በቂ የከብቶች መኖና ውሃ እንዲሁም ለሰዎች ምግብና ውሃ ካልተገኘ ችግሩ ሊባባስ እንደሚችልም ተገልጿል። በደቡብ ምስራቅ ውስጥ የሚገኙ ዞኖች በተለያዩ ጊዜያት በድርቅ የተጎዱ መሆናቸውን የገለጹት አቶ ቤኛ ላለፉት ጥቂት ዓመታት ዝናብ ወቅቱን ጠብቆ ባለመዝነቡ ችግሩን የከፋ አድርጓል ሲሉ ተናግረዋል። ኩን በሌላ በኩል ዩኤን ኦቻ ባወጣው መግለጫ ላለፉት ዓመታት በድርቅና በግጭት ሳቢያ በክልሉ ያለው የተመጣጠነ ምግብ እጥረት እየጨመረ ነው። በአርሲ፣ ባሌ፣ ቦረናና ምስራቅ ባሌ፣ ጉጂ እንዲሁም ምዕራብ ጉጂ ዞኖች ከፍተኛ የሆነ የተመጣጠነ ምግብ እጦት መጠን ካለፈው ዓመት ጥቅምት ወር ጋር ሲነጻጸር ከ40% በላይ ጨምሯል። በቂ ባይሆንም የምግብና የተመጣጠነ ምግብ ድጋፍ ቀጣይ ነው ሲል አክሏል መግለጫው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ከዚሁ ከትንታኔው መጽሔት ሳንወጣ የኢትዮጵያ መንግስትና የህወሓት ተዋጊዎች ናይሮቢ ላይ የተፈራረሙት የሰላም ስምምነት ኮሚቴ አባላት ከጠቅላይ ሚኒስትር አብይ አህመድ ጋር በአካል መገናኘታቸውን ብሔራዊ ቴሌቪዥን ጣቢያው ዘግቧል። ጠቅላይ ሚኒስትሩ የገበታ ለሀገር ፕሮጀክት አካል በሆነው ሀላላ ኬላ ውስጥ ከስምምነቱ ተግባራ አስተባባሪ ኮሚቴ ጋር ምክክር ማድረጋቸውን ጣቢያው ጨምሮ ዘግቧል። እያዳመጣችሁት ያላችሁት በ22 25ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደዛ ከማለፋችን በፊት አንድ ማስታወቂያ አለን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። አሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
ተመልሰናል። ዝግጅታችን ይቀጥላል። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ከፍተኛ መፈናቀል ያስከተለው በአንዳንድ የአማራና የኦሮሚያ ክልል አካባቢዎች የተከሰተውን ግጭት ሁኔታ የሚቃኝ ይሆናል። በ በአማራ ክልል የሰሜን ሸዋና ኦሮሞ ብሔረሰብ ዞኖችን በሚያጎራብቱ አካባቢዎች የተቀሰቀሰው ግጭት እየተረጋጋ ነው ተብሏል። ለአንድ ሳምንት ገደማ የዘለቀውና ለሰዎች ሞት፣ አካል ጉዳት፣ መፈናቀልና ንብረት ውድመት ምክንያት ሆኗል የተባለው ግጭት እየተረጋጋ መምጣቱን የኦሮሞ ብሔረሰብና የሰሜን ሸዋ ዞኖች አስታውቀዋል። በአካባቢዎቹ በተደጋጋሚ የሚቀሰቀሱት ግጭቶች ዘላቂ መፍትሄ እንዲያገኙና በግጭቱ ጉዳት የደረሰባቸውን ዜጎች በማቋቋም ሁሉም የበኩሉን እንዲያደርግ ጥሪ ቀርቧል። መስፍን አራጌ ተጨማሪ አለው።
በዋግምራ ብሔረሰብ አስተዳደር ዞን ያበርገሌ ወረዳ ዋና አስተዳዳሪ ዓለሙ ክፍሌ በህወሓትና በኢትዮጵያ መንግስት መካከል የሰላም ስምምነት ቢፈረምም የብሔረሰብ አስተዳደር ዞን ወረዳዎች የሆኑት አበርገሌና ጻግብጂ ወረዳዎች አሁንም በህወሓት ኃይሎች ቁጥጥር ስር ናቸው ብለዋል። አካባቢዎቹ ነጻ ለመሆናቸውን ተከትሎ እዚያ የሚኖሩ ሰዎችን በእርዳታ ተደራሽ ለማድረግ አለመቻሉን አብራርተዋል።
የጻግብጂና ያበርገሌ ህዝብ እስካሁን ለሁለት ዓመታት ያክል በረሃብ የተቸገረ ህዝብ ነው ያለው። እዛ የመድኃኒት እጦት አለ፣ ሞት አለ፣ ብዙ ችግሮች ነው ያሉት። እዛ ያለው ህዝብ ምንም አይነት ጠቀሜታ የለውም። በአብርገሌ ህዝብ እንኳን ብሄድ ከ82,000 በላይ ህዝብ አለኝ። ከ82,000 ህዝብ በላይ ውስጥ የተወሰነው ከ35,000 አካባቢ ያለው ነው እዚህ በሶስት አይዲፒ ሴንተሮች ላይ ሰቆጣ ያለው ማለት ነው። ከዛ በተረፈ ታች ያለው ህዝብ እስካሁን ምንም አይነት እርዳታ አግኝቶ አያውቅም። ምንም አይነት የመድኃኒት አገልግሎት አግኝቶ አያውቅም። ምንም አይነት ጥቅማጥቅም የሚባል የመንግስት የሚባል ነገር አግኝቶ አያውቅም። ይህን በዚህም በዛም ተከቦ የሚኖር ህዝብ ነው። በዚህም እርዳታ አይሄድም፣ በዛም በትግራይም በኩል እርዳታ አይገባም። በመካከል ላይ ተከቦ በተጽዕኖ የሚኖር ህዝብ ነው እና ህዝቡ በጣም ተቸግሮ የሚኖር ህዝብ ነው። በመድኃኒት እጥረት የሞተ ማአት ህዝብ ነው ያለው። እዛ ውስጥ የትምህርት ጥያቄ፣ ሌሎች ጥያቄዎች እንቆቁልሽ ናቸው ለእኛ ገና ልንጠይቃቸው የማንችላቸው ማለት ነው።
አካባቢው በህወሓት ቁጥጥር ስር ከዋለ እዚህ አካባቢ እርዳታ ለመድረሱ በመድኃኒትና በመሰል አቅርቦት እጥረት ሰዎች እየሞቱ መሆናቸውን በምን አረጋገጣችሁ?
ከሰቆጣ አብርገሌ እናቶች፣ አባቶች እርዳታ ለመቀበል ይመጡና ተመልሰው ይሄዳሉ። ከዛ እንደገና አንዳንድ ችግር ሲያጋጥማቸው ወደዚህም ይመጡ አሉ። መረጃ በብዙ ሰው ማግኘት እንችላለን። እዛም መረጃ የሚሰጡ ሰዎች አሉ፣ እዚህም መረጃዎች ሄደው የሚያመጡልን አሉ።
የሰላም ስምምነቱን ተከትሎ በትግራይ አካባቢዎች አንጻራዊ ሰላም መስፈኑንና እርዳታ ለማቅረብ ስለመቻሉ ከመገናኛ ብዙሀን እየሰሙ መሆናቸውን ያመለክቱት ዋና አስተዳዳሪው የአበርገሌና ጻግብጂ ወረዳ ህዝብ ግን የዚህ እድል ተጠቃሚ አልሆነም ሲሉ ይወቅሳሉ።
ምንድን እንደሆነም እኛ ማቃቅቶና በዚያ በኩል ያለው ማለት ነው። የእኛ መከላከያን በተመለከተ በዚህ ወደ አብርገሌ ሊገባ አልቻለም። ችልም ምክንያቱ የበላይ አካል ነው ሊያቀው የሚችለው።
ከ30,000 የሚልቅ ህዝብ ከአበርገሌ ተፈናቅሎ በሰቆጣና ዙሪያው ከሰፈረ ሶስተኛ ዓመቱ እየተጠጋ መሆኑን የሚያስረዱት አቶ አለሙ ተፈናቅሎ በመጠለያ ውስጥ ያለው ከቤተ ዘመድ የተጠጋውና በኪራይ የሚኖረው ህዝብ እርዳታ ሳያገኝ እስከ 5 ወር የሚቆይበት አጋጣሚ አለ ብለዋል።
በዚህ 2-3 ቀን የኤመርጀንሲና የሴፍቲኔት የሚባል እርዳታ መጥቶልናል። ይህንን ኤፍች ነው የሚያቀርብልን። ድጋፍ የሰጡልን ምዝጌ ልስጥልን እንላለን። ከዛ በፊት የነበረው ለ5 ወር ያክል ምንም አይነት ነገር አልነበረም። ሰው 15 ኪሎ ነው የሚያገኘው ለወር። 15 ኪሎ ለበርበሬ ለዘይት ነው ለምንድን ነው የምትሆነው የሚለው ታሳቢ ተደርጎ መንግስት የተለየ ድጋፍ እንዲያደርግ በዚህ አጋጣሚ ጥሬን አቀርባለሁ።
ተፈናቅለው የወጡ ወጣቶችም ለጎጂ ሱሶችና የዕለት ፍላጎታቸውን ለማሟላት ላልተገባ ድርጊቶች እየተጋለጡ መምጣታቸውን አስታውቀዋል። ሰብአዊ እርዳታ ወደ ትግራይ አካባቢ እየተዳረሰ ቢሆንም አበርገሌና ጻግብጂ ወረዳዎች አለመድረሱ በህዝቡ ዘንድ የፍትሐዊነት ጥያቄ እንዲነሳ አድርጓል ይላሉ ዋና አስተዳዳሪው። ሐምሌ 6/2013 ዓ.ም ከሚኖሩበት አበርገሌ ወረዳ ተፈናቅለው ወደ ሰቆጣ መምጣታቸውን የሚናገሩት ኪሮስ ዘማርያም የተባሉ የመንግስት ሰራተኛ ከኑሮ ውድነቱ ጋር ተያይዞ ከቤትና ንብረት ተፈናቅሎ መቆየት ህይወታቸውን እንዳከበደባቸው ይናገራሉ። 4 ቤተሰብ የማስተዳደር ኃላፊነት አለብኝ የሚሉት አስተያየት ሰጪ አክለውም
ዞኑ የሚያስተዳድረው የሰው ኃይል ከአቅም በላይ ነው። አንደኛ የክራይ፣ ሁለተኛ የምግብ ፍጆታዎች ሲቸግረው ወደ ስርቆትም የሚገባ ወጣት አለ። በሽታ ላይም ወድቆ ማሳከሚያ ያጣ ስናይ በጣም እንቸገራለን። በተመሳሳይ ደግሞ የስነ ልቦና ችግርም ያው አጋጥሞናል። ያ የስነ ልቦና ችግር ያጋጠመን ያው ዞሮ ሌላው ቦታ ነጻ ሆኖ መቀሌም እንዲሁ ትግራይ ክልል መንግስትም ሲቆጣጠረው ድርድር ላይ ምንት ሲል የእኛ ህዝብ ግን ከዚሁ ተሰቃይቶ እኛ ህዝቡን በማያታችን እየተቸገር ነው። የእኛ ችግር አልበቃ ቢል የህዝቡ ችግር መፍትሄ አተን ያው እንዲሁ እንኖራለን። ያው በዚህ በዳታ ምክንያትም የሚገቡ ነገሮች በሙሉም አሁን ነጻ ከሆነና ድርድር ከተደረገ በኋላ በዚኛው መስመር እየመጣ አይደለም።
9 ቤተሰብ የማስተዳደር ኃላፊነት እንደወደቀባቸው የሚናገሩትና ከአበርገሌ ወረዳ ኒሯቅ ከተማ የመጡት አስማሩ ካሴ በአንድ ድንኳን ውስጥ በተከፋፈለ ክፍል እስከ 6 ሰው ተጨ ተጨናንቆ እንደሚኖር ተክሰው ይህም ለተላላፊ በሽታ እየዳረጋቸው እንደሆነ ተናግረዋል። ከዚህ በተጨማሪ በቅርዳታ እንደማይደርሳቸውም ገልጸዋል።
በጦርነት በየውሃት ላይ የመጣ ነው። በጦርነት ምኛት ላይ መጣ ነው። ከኛ ከሀገራችን የወጣ ነው። 2 ዓመት ይኗል። በጣም ተቸግረን ነው ያለን። አሁን
በሁለቱ ወረዳዎች ስላጋጠመው የእርዳታ ተደራሽነት ችግር ከባለ ድርሻ አካላት ጋር ተደጋጋሚ ውይይቶች ስለመደረጋቸው የአሜሪካ ድምጽ ከዚህ ቀደም ዘግቦ ነበር። የህወሓት ኃይሎች በተቆጣጠሯቸው አካባቢዎች የሚገኙ ነዋሪዎች ግን አሁንም ያለምንም ድጋፍ ስለመቆየታቸው ነው የሚነገረው። በዚህ ጉዳይ ላይ የአማራ ክልል አደጋ መከላከል ምግብ ዋስትና ፕሮግራም ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ እያሱ መስፍንን አናግረናቸው ነበር።
ባበርግሌና ጻግብጂን መሰረት ያደረገ የድጋፍ አቅርቦትን በተመለከተ ጉዳዩ ከሚመለከታቸው መንግስታዊ ያልሆኑ ድርጅቶችና ከፌዴራል መንግስት ጋር አሁንም ምክክር እየተደረገ ነው። እንግዲህ የፌዴራል መንግስት ቦታው ዘልቆ አሁንም በተያያዙና የክልሉ መንግስት ተቆጣጥሮ የምግብ አቅርቦትን በማያቀርብባቸው አካባቢዎች ደግሞ የምግብ አቅርቦቱ ተደራሽ እንዲሆን የፌዴራልም የክልሉ መንግስትም እየሰራ ነው የሚገኘው።
ግን ተጨባጭ ፍሬ አላመጣም። አሁንም አበርገሌና ጻግብዢ ወረዳዎች ውስጥ ያሉ በእርዳታ ጦት፣ በመድኃኒት አቅርቦት ችግርና በመሳሰሉት ለሞትና ለአካል ጉዳት እንዲሁም ለተለያዩ ችግሮች እየተዳረጉ ነው የሚል ቅሬታ ነው የሚያሰሙት።
እንግዲህ እኛ በዚህ ጉዳይ ላይ ያለን አቋም ምንድን ነው? መንግስታዊ ያልሆኑ ድርጅቶች በገቡት የካምፓላ ኮንቬንሽን ስምምነት መሰረት በየትኛውም አካባቢ በደረሰ የሰው ሰራሽ አደጋ ምክንያት የሚፈናቀሉ ዜጎችን ያለምንም አድልዎና መገለል ማገልገል እንዳለባቸው ይታወቃል። ነገር ግን ከዚህ በፊትም በምስራቁ አማራም ተወሮ በነበረበት ጊዜ የምግብ እና በመድኃኒት እጦት የሚሰቃይ ማህበረሰብን ድጋፍ እንዲያቀርቡልን ተጠይቀው በተለያዩ ምክንያቶች ድጋፍን ሳያቀርቡልን እንደቆዩ ይታወቃል። አሁንም በነዚህ ሁለት አካባቢዎች ዘልቆ ገብቶ ድጋፉን በማቅረብ ረገድ ውስንነት አለና እነዚህ ውስንነቶች እንግዲህ በቀጣይ በመንግስታችን በሚሰጥ አቅጣጫ መሰረት ችግር ፈች የሆኑ ተግባራት ይቀመጣሉ ብለን እናስባለን። ለጊዜው ግን አሁንም በእነዚህ አካባቢዎች ዘልቆ ገብቶ ለተጎዱ ወገኖች የምግብና የመድኃኒት እጥረትን ሊቀርፍ የሚችል ተግባራት ተከናውኗል ብለን እኛም አናምንም።
የህወሓት ኃይሎች አሁን ድረስ ተቆጣጥረዋቸዋል ካሏቸው አበርገሌና ጻግብዢ ወረዳዎች ከ67,000 በላይ ሰዎች ተፈናቅለው ወደ ሰቆጣና አካባቢዋ መምጣታቸውን አረጋግጠዋል። ተቋማቸው ለተፈናቃዮች እርዳታ እንዲደርስ ጥረት እያደረገ ቢሆንም ከተፈናቃዩ ቁጥር መብዛትና ከፍላጎቱ አንጻር ተመጣጣኝ አለመሆኑን ገልጸዋል። በተለይ ለእናቶችና ህጻናት ተገቢውን ንጥረ ነገሮች ያሟሉ ምግብ እየተሰራጩ አለመሆኑን ጠቅሰዋል። ኃላፊው ተፈናቃዮቹ እርዳታ ሳናገኝ እስከ 5 ወር ቆይተናል ሲሉ ላነሱትም ቅሬታ ሲመልሱ
የምግብ መዘግየቶች እንዳሉ እኔም ቅድም ገልጬልሃለሁኝ፣ ግን ያው አምስት ወር የሚሆነውን የሚለውን ነገር ግን ያው እንግዲህ ዞኑ ነው የሚያረጋግጠው። እኛ ባለን መረጃ በምግብ መዘግየት ምክንያት የስርጭት ክፍተት እንዳለ ገምግመን ካስተካከልን በኋላ አሁን የተስተካከለ ነገር እንዳለ ነው ከዞኑ ያለኝ መረጃ። ስለዚህ አሁን ሰሞኑንም የምግብ አቅርቦት በአበርገሌ በኤፍኤች በጻግጂ ደግሞ አመልክ አቅርቦ ሙሉ በሙሉ እንደተሰራጭ ከዞኑ የደረሰን ማስረጃ ያረጋግጥ።
በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ በተለያዩ ጊዜያት ባወጣ ቸው መግለጫዎቹ ጦርነት በነበረባቸው አካባቢዎችና አስቸኳይ ሰብአዊ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች የሚደረገው ድጋፍ ከሰላም ስምምነቱ በኋላ መሻሻሉን ቢጠቅስም ስለ አበርገሌና ጻግብዢ ወረዳዎች ግን ያለው ነገር የለም። ህወሓትም በተቆጣጠራቸው ወረዳዎች ውስጥ ተፈጠረ ስለተባለው ሰብአዊ ጉዳትና የእርዳታ ተደራሽነት ችግር ማስተባበያም ሆነ ማረጋገጫ አልሰጠም። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ዘገባ ስናልፍ ደግሞ ወደ ትግራይ ክልል እናልፋለን። በህዳር ወር ከተደረገው የተኩስ አቁም ስምምነት በኋላ በትግራይ ክልል ቀድሞ እርዳታ የማይደርስባቸው አካባቢዎች ድጋፍ ተደራሽ መሆን ችሏል። ይሁን እንጂ በአካባቢው ያለው የሰብአዊ ድጋፍ ፍላጎት አጣዳፊ ነው ሲል ዓለም አቀፉ የቀይ መስቀል ኮሚቴ አስታውቋል። የሮይተርስ ዘገባ ነው። ኤደን ገረመው እንደሚከተለው ታቀርበዋለች።
በህዳር ወር 2020 በፌዴራል መንግስትና በህወሓት የሚመሩ ኃይሎች መካከል የተቀሰቀሰው የ2 ዓመት ጦርነት በመቶ ሺዎች የሚቆጠሩ ሰዎች ላይ የረሃብ ስጋት የፈጠረ፣ ሌሎች በመቶዎችና በሺዎች የሚቆጠሩ ሰዎችም ህይወታቸው እንዲያልፍ ያደረገ ሲሆን ሚሊዮኖችንም አፈናቅሏል። የመንግስትና የትግራይ ኃይሎች ግጭቱን በህዳር ወር 2015 ለማቆም የተስማሙ ሲሆን ይህም ተጨማሪ እርዳታ ወደ ክልሉ እንዲደርስና አንዳንድ አገልግሎቶችም ወደ ነበሩበት እንዲመለሱ አድርጓል። ሆኖም በሆስፒታሎች ላይ የደረሰው ውድመትና የአምቡላንሶች ስርቆት ከፍተኛ የሆነ የድጋፍ ፍላጎት እንዳለ አመላካሽ ነው ሲል የዓለም አቀፉ የቀይ መስቀል ኮሚቴ አስታውቋል። ጁድ ፍህነዊ የዓለም አቀፉ ቀይ መስቀል ኮሚቴ ኢትዮጵያ ቃል አቀባይ ናቸው።
በተለይም በገጠሩ ክፍል እጅግ ከፍተኛ የሆነ ፍላጎት አለ። የስልክ አገልግሎት የለም፣ አምቡላንስም የለም። ማከም የማትችላቸውን በሽተኞች ለተጨማሪ ሕክምና የምትልክበት ምንም ነገር የለም። የጭላ ያለው ሐኪሞች ለከፍተኛ ሕክምና ወደ አቢአዲ ሰው መላክ እንደፈለጉ ነግረውኛል። ነገር ግን በአምቡላንስ እጦት ያንን ማድረግ አልቻሉም። ስለዚህ ታካሚዎች ወደ ቤታቸው ነው የተመለሱት።
በማዕከላዊ ትግራይ የሚገኘው የጭላ የመጀመሪያ ደረጃ ሆስፒታል ከፍተኛ የሆነ ጦርነት ያስተናገደና በሮቹ በጥይት የተበሳሱ እንዲሁም ደግሞ የአቅርቦት እጥረት ያለበት ነው። የሽራሮ ሆስፒታል ጊዜያዊ ስራ አስኪያጅ የሆኑት ነርስ ገብረ መድህን በርሀ የደረሰውን ጉዳት እንዲህ ያስረዳሉ።
ይህ ህንፃ ቀድሞ ቤተ ሙከራ ወይም ምርመራና የሂሳብ መቀበያ የነበረ ሲሆን በቦምብ ጥቃት ጉዳት ደርሶበታል።
ዓለም አቀፉ የቀይ መስቀል ኮሚቴ በትግራይ እስካሁን ድረስ ሙሉ ለሙሉ ስራ አልጀመርኩም ሲል አስታውቋል። ከጦርነቱ በፊት በትግራይ ክልል አገልግሎት ይሰጡ ከነበሩት ከ250 አምቡላንሶች በአሁን ሰዓት አገልግሎት መስጠት የሚችሉት 82 ብቻ ሲሆኑ ከእነሱ ውስጥ አብዛኞቹ ግልጋሎት ላይ አልዋሉም። አቶ ብርሃኑ መኮንን የትግራይ ክልል የቀይ መስቀል ማህበር ዋና ኃላፊ ናቸው።
We had so many challenges and problems that we have faced.
እጅግ ብዙ ተግዳሮቶች ገጥመውናል። አንደኛው ሾፌራችን ነፍሰ ጡር ሴት እያጓጓዘ ባለበት ሰዓት ተተኩሶበታል።
አቶ ብርሃኑ አያይዘውም ይኸው ሾፌር በመሳሪያ ቢመታም ነፍሰ ጡሯን ሴት ሐኪም ቤት ካደረሰ በኋላ ሕይወቱ አልፏል ብለዋል። የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ቃል አቀባይ ጁድ ፍህነዊም እንዲህ ይላሉ።
በክልሉ ያለው ትልቁ ሰብአዊ ቀውስ የጭላ ውስጥ የተፈጠረው ነው። ምክንያቱም በዛ አካባቢ ከፍተኛ የሆነ ጦርነት ሲካሄድ ነበረ። የሆስፒታሉን ገጽታ ስንመለከት ጥይት ያለፈባቸውን የጽኑ ህሙማን ክፍሎች አሁንም ድረስ ማየት ይቻላል። ከወራት በፊት ሆስፒታሉ ራሱ የጦር ቀጠና ውስጥ በመሆኑ ልንደርስበት አልቻልንም ነበረ። ነገር ግን አሁን ወደ አካባቢው መድረስ ችለናል።
ዶክተር እርዴ አሰፋ የጭላ የመጀመሪያ ደረጃ ሆስፒታል ዋና ስራ አስፈጻሚ ናቸው።
በሆስፒታላችን ላይ የደረሰውን ጉዳት ማየት ትችላላችሁ። የጉዳቱን መጠን ለመገምገም ሞክረን ነበረ። 90 ሚሊዮን በላይ የኢትዮጵያ ብር የሚያወጣ ንብረት ላይ ነው ጉዳት ያደረሱት የዘረፉት። ስለዚህ አሁን በአቅርቦት እጥረት እየተጎዳን ነው። ስለዚህ የምንችለው ለማድረግ እየጣርን ነው። ነገር ግን ይሄ በቂ አይደለም።
ዶክተር እርዴ አያይዘውም
እጃችን ላይ ባለው ነገር ለመስራት እየሞከርን ነው። ነገር ግን ለመታከም መጥተው እጃችን ላይ ሕይወታቸው የሚያልፉ ሰዎችን ማየት ልብን የሚሰብር ነገር ነው። ስለዚህ በቂ አይደለም።
የኢትዮጵያ የጤና ሚኒስትር ዶክተር ሊያ ታደሰ፣ የጠቅላይ ሚኒስትሩ የብሔራዊ የጸጥታ አማካሪ አቶ ሬድዋን ሁሴን፣ የትግራይ ኃይሎች ቃል አቀባይ አቶ ጌታቸው ረዳ በሰብአዊ አቅርቦቱ ዙሪያ ለማናገር ሮይተርስ ሞክሮ እንዳልተሳካለት በዘገባው አስታውቋል። በሌላ በኩል ዓለም አቀፉ የቀይ መስቀል ኮሚቴ ለተኩሱ ማን ተጠያቂ እንደሚሆን እስካሁን ድረስ አላስታወቀም።
በተከታይ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ መለስ እንላለን። የጥቁር አሜሪካውያን ልዩ የታሪክ ትምህርት መርሃ ግብር በፍሎሪዳ ግዛት ከታገደ ወዲህ በመላ ዩናይትድ ስቴትስ የብዙሃኑን ትኩረት ስቧል። ትምህርቱ ከሚሰጥባቸው 60 ገደማ ትምህርት ቤቶች መካከል አንዱ የሆነውን የሉዊዚያን የሚገኝ ከፍተኛ ሁለተኛ ደረጃ ትምህርት ቤት ከሰሞኑ የጎበኘው የአሶሲየትድ ፕሬስ ዘጋቢ በጉዳዩ ላይ የመምህራንና ተማሪዎችን አስተያየት አሰባስቧል። ሀብታሙ ስዩም ያቀርበዋል።
በሉዊዚያና የሚገኘው የቤተን ሩጅ ማግኔት ከፍተኛ ሁለተኛ ደረጃ ትምህርት ቤት አዲሱ ልዩ የአፍሪካ አሜሪካውያን ጥናት የትምህርት አይነት እየሞከሩ ከሚገኙ 60 የዩናይትድ ስቴትስ ትምህርት ቤቶች መካከል አንዱ ነው። ይሄ ትምህርት ዘርፍ በተለይ በፍሎሪዳ ግዛት ከታገደ ወዲህ የመላ ሀገሪቱን ትኩረት አግኝተዋል። በሮን ዲሳንቴስ አስተዳደር ትምህርቱ ውድቅ መደረጉ ትምህርት ቤቶች በዘር ጉዳይ ላይ መሰል ትምህርት በሚሰጡበት መንገድ ላይ ፖለቲካዊ ክርክር ፈጥሯል። በቤተን ሩጅ ትምህርት ቤት መምህር የሆኑት ኢሜት ግሌን የትምህርቱን አስፈላጊነት ደግፈው ከሚከራከሩት መካከል ናቸው።
to understand why do certain
ህጻናት የተወሰኑ ቡድኖች በከተማው አንድ ገጽ ለምን እንደሚኖሩ የተወሰኑ ማህበረሰቦች ብቻ በአንድ ስፍራ ለምን እንደሚገኙ የማወቅ አንገብጋቢ ፍላጎት አላቸው። የተከተልን ሳይመስልን እየተከተልናቸው ያሉ ማህበራዊ ህግጋት የትኞቹ ናቸው የሚለውን ጭምር ለማወቅ የሚፈልጉም ይመስለኛል። እነዚህ ነገሮች ከየት መጡ የሚለውን ማወቅ ይፈልጋሉ። የዚህ መልስ ደግሞ የሚገኘው በታሪክ ውስጥ ነው ያሉ እሳቸው። በቤተን ሩጅ ከፍተኛ ሁለተኛ ደረጃ ትምህርት ቤት የሚማሩ ተማሪዎች ከትምህርቱ ጋር በተገናኘ ስለተፈጠረው ፖለቲካዊ ውዝግብ ያውቃሉ። ይሁንና የሰኞው የትምህርት ክፍለ ጊዜ የጥቁር ባህል ላይ በሚያተኩረው የኔግሪቲዩድና ኔግሪዝሞ እንቅስቃሴዎች ላይ በሚያተኩር ውይይቶች ተሞልቷል። ከተማሪዎች መካከል አንዷ የሆነችው የ18 ዓመቷ ከሊላ ባንድል ትምህርቱ ልጆችን የማጥመቂያ መሳሪያ ነው የሚለውን ክርክር ለመረዳት አዳግቷታል።
We need classes like African American studies in order to like really
ከባህል ጋር በተያያዘ የሚሆን በሌሎች እኔን በሚመስጡኝ ጉዳዮች ላይ ከጥቁሮች ታሪክ ጋር በተያያዘ በጥልቀት ለማወቅ እንደ አፍሪካ አሜሪካውያን ጥናት አይነቶች ትምህርቶች በእጅጉ ያስፈልጉናል። የአፍሪካ አሜሪካውያን ጥናት ለምን አሳሳቢ እንደሆነ እኔ ሊገባኝ አልቻለም። እነቱን ለመናገር እኔ በአጉል አስተምህሮት የመጠመቅ ስሜት አይሰማኝም።
በ2024 የአውሮፓውያኑ ዘመን የሪፐብሊካን ፓርቲ ፕሬዚደንታዊ እጩ ይሆናሉ ተብለው የሚጠበቁት ዴሳንቲስ ግን ትምህርቱን ያገዱት ፖለቲካዊ አጀንዳን ስላነገበ እንደሆነ ገልጸዋል። በቤተን ሩጅ ትምህርት ቤት ያሉ በርካታ ተማሪዎች ለትምህርቱ ፍላጎት አድሮባቸዋል። ሎትሮ ላንድ ክፍለ ጊዜ ብቻ ትምህርቱን ሲሰጡ የነበሩት መምህር ኢሜት ግሌን አሁን የትምህርት ክፍለ ጊዜውን ወደ ሁለት አሳድገውታል።
Every single kid who takes this course signs.
እያንዳንዱ ይህንን ትምህርት የሚወስድ ተማሪ በፊርማ የተረጋገጠ የወላጅ ፍቃድ ያገኘ መሆኑን መረዳት አስፈላጊ ነው ብያምናለሁ። ይህንን ትምህርት እንዲወስዱ አልተገደዱም። ትምህርቱን ለመውሰድ ልባዊ ፍላጎት አላቸው። በዚህ ትምህርት ክፍለ ጊዜ ስለምንነጋገርባቸው ነገሮች ሁሉ ተጨማሪ ነገር ለማወቅ ይሻሉ ነው ያሉት። በሳምንቱ መጀመሪያ ላይ የመምህር ኢሜት ተማሪዎች በፍራንስ ፋንን የተጻፈውን የምድር ፍዳ የተሰኘ መጽሐፍ አንብበዋል። መጽሐፉ ከቅኝ ገዢ ማህበረሰብ ስለተወረሱ የጭካኔ ባህሎች የሚናገር ነው። በጋለው የውይይት ሰዓት ተማሪዎች መጽሐፉን ከቅኝ ገዢዎችና ነባር አሜሪካውያን ከዩክሬን ጦርነትና በሜምፊስ ቴነሲ ከታየው የፖሊስ ጭካኔ ጋር በማገናኘት ተወያይተዋል። ጃሚያ ላቨርን ሌላኛዋ ተማሪ ናት።
በሌሎች ትምህርቶች የምናየው ጅምር ብቻ ነው፣ ማነቃቂያ አይነት። በዚህ ክፍል ውስጥ ያሉ ተማሪዎች ግን ለእያንዳንዱ ጉዳይ መሰረት ተያያዥነትና ንክኪ ትኩረት ይሰጣሉ። በልዩ ክስተቶች ላይ በማተኮር ለምን እንደተፈጠሩና ውጤታቸውም ምን እንደሆነም እንመለከታለን። ትኩረት እንዳልተሰጣቸው ማህበረሰብ ልጆች ዛሬም ድረስ ከ300 ዓመታት በፊት በተፈጠሩ ሁኔታዎች ለምን እንደምንፈተን፣ ዛሬም ድረስ ውጤታቸውን ስለምን እንደምንጋፈጥ ለማወቅ እንሻለን።
ማቲው ኢቫንስ የተባለ የ16 ዓመት ተማሪ በበኩሉ ትምርቱ በጥቁሮች ታሪክ ላይ ያሉ የተለያዩ አታያዮችን እንዲረዳ እንዳስቻለው የአሁኑ ፖለቲካዊ ውዝግብ ትኩረትን ለመንጠቅ ብቻ እንደተደረገ ይሟገታል።
Anytime slavery is mentioned or anytime a group in America is oppressed
ወልግዜ የባሪያ አሳዳሪው ስርዓት ጉዳይ ሲነሳ ወይንም ሁልጊዜ በአሜሪካ ውስጥ የተጨቆነው ቡድን ጉዳይ ሲወሳ ውዝግብ ይቀሰቀሳል። እንዲህ ሲሆን ለወደፊቱ ጭቆና ዳግም እንዳይፈጠር ለመከላከል በጉዳዩ ላይ የበለጠ እንድንነጋገር ያደርገናል። የታሪክ ዓላማ ይሄ ነው። ለዚያ ነው ትምህርቱ የሚሰጠው ነው ያለው ማቲው። ይሄ ልዩ የጥቁሮች ታሪክ ትምህርት እንዲሰጥ የሚደረገው በኮሌጅ ቦርድ በተሰኘው ተቋም አማካኝነት ነው። ተቋሙ ሂሳብ፣ ሳይንስ፣ ማህበራዊ ሳይንስ፣ የውጭ ቋንቋና ስነ ጥበብን ያካተቱ ልዩ ትምህርቶች እንዲሰጡ ያደርጋል። ልዩ ትምህርቶችን በከፍተኛ ውጤት ያጠናቀቁ ተማሪዎች ወደ ኮሌጅ በሚላኩ ሰነዶቻቸው ላይ ስኬቶቻቸው ይያዙላቸዋል። ረቡዕ ዕለት ተቋሙ በቀጣዩ የትምህርት ዓመት ትምህርቱን ወደ ተጨማሪ በመቶዎች የሚቆጠሩ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች የሚያስፋፋውን መርሃ ግብር ይፋ አድርጓል። የተቋሙ ባለስልጣናት እንደሚሉት የትምህርት አርቃቂዎቹ በታሪክ የጥቁሮች ዩኒቨርሲቲ የሚባሉትን ጨምሮ 200 የኮሌጅ መምህራንን ከትምህርቱ ጋር በተያያዘ አማክረዋል።
ዝግጅታችን አሁንም እንደቀጠለ ነው። ኢትዮጵያ ውስጥ ከኦቲዝም ጋር የሚኖሩ ህጻናትና ታዳጊዎችን የሚያግዙ ማዕከሎች አለመበራከታቸውን ተከትሎ በርካታ ወላጆችና ልጆቻቸው ተገቢውን ድጋፍና ክትትል ይነፈጋሉ። ይህን ሁኔታ ለመለወጥ እየተንቀሳቀሱ ከሚገኙት መካከል አንዷ በሐዋሳ ብራይት የተባለ የኦቲዝም ማዕከል ያቋቋመችው ወይዘሮ ህይወት አበበ ትጠቀሳለች። በግል የገጠማትን ፈተና በመመልከት ከደጋፊዎች ጋር ያቋቋመችው ማዕከል ለብዙ ህጻናትና ታዳጊዎች የተስፋ ምንጭ እየሆነ እንደመጣ ትናገራለች። ዮናታን ዘብዲዮስ ያናገራት።
የብራይት ኦቲዝም ማዕከል መስራችና ስራ አስኪያጅ ወይዘሮ ቴግስት አበበ ናቸው። ወይዘሮ ቴግስት ይህንን ማዕከል እንዲከፍቱ ምክንያት የሆናቸው አንድ ወንድ ልጃቸው ኦቲዝም ያለበት መሆኑ ነበር። ሀሌሉያ ለሚባለው ልጃቸው ሲሉ ያሰቡት ማዕከል ዛሬ ለብዙ የኦቲዝም ችግር ላለባቸው ህጻናት መዋያ፣ መማሪያና ማሰልጠኛ ሆኗል።
ኦቲዝም ላይ የሚሰራ ስራዎችን አንብቤ አይቼ ልምድ ወስጄ ለምን አልጀመርም ብዬ ቤቴ ውስጥ በራሴ ልጅ ጀመርኩኝ። በእኔ ልጅ ላይ ስራውን ሳይ በአንድ ወር ውስጥ ብዙ ለውጦችን አመጣ። ለምሳሌ በራሱ መጸዳዳት ቻለ፣ ሀሳቡን መግለጽ ቻለ። በፊት አንድ ነገር ሲፈልግ ማልቀስና ከግርግዳ ጋር መጋጨት ነበረ።
የልጃቸው ለውጥ ሌሎች 15 ልጆችን መልምለው በቋሚነት ለመንከባከብ ምክንያት የሆናቸው ወይዘሮ ትዕግስት ዛሬ በአንድ ጠባብ ግቢ ውስጥ 53 ህጻናትን የተንከባከቡ እንደሚገኙ ይናገራሉ።
ይህንን ለውጥ ሳይ በጣም ቀናሁኝ። ሌሎችስ በየቤቱ ያሉ ምንድን ነው እድል ፈንታቸው ብዬ አንድ ማቃት እንደዚሁ ኦቲስቲክ ልጅ ያላት እናት ነበረች እና እሷን በቃ ልጅሽን ስጭኝ፣ እኔ ነፃ ነኝ፣ ከእኔ ልጅ ጋር አብሬ ልስራበት እያልኩኝ እያለ ነው እንግዲህ ሌሎች ሰዎች ስራ መተው የሚያውቁ ሰዎች በተወሰነ መልኩ እንረዳሻለን 15 ልጅ መልሚ ያሉኝና 15 ልጅ መልምለን ከዛ ከውጭ በመጡ ሰዎች ዲያግኖስ ተደርገው በ2008 ብራይት ኦቲዝም ማዕከል ተብሎ ይሄ ስራ ተጀመረ። በ15 ልጅ ከአንድ ልጅ ወደ 15 ልጅ አደገ፣ ከ15 ወደ 20 አደገ፣ ከ20 ወደ 30 አደገ። አሁን እንግዲህ ወደ 53 ልጆችን በዚህ ማዕከል እያሰለጠንን እንገኛለን።
ወይዘሮ ትዕግስት ይህን ሁሉ ማድረግ ግን ቀላል አይደለም ይላሉ። በገጠሙት ችግር ተዘግቶም ያውቃል። ቋሚ በጀትም ኖሮት አቅም በግለሰቦች ድጋፍ የቆመ ማዕከል ነው ብለዋል። የኦቲዝም ችግር ያለባቸውን ህጻናት መንከባከብና ማሰልጠን ብዙ ውጣ ውረዶች እንዳሉት የሚናገሩት ወይዘሮ ትዕግስት ብዙ ዋጋ እንዳስከፍላቸውም ይገልጻሉ።
53 ሲደርሱ እንግዲህ ለእኛ በጣም ከባድ ነው፣ ከአቅማችን በላይ ሆኗል። ከ53 ውስጥ ሰባቱ ከሰዓት ነው የሚማሩት፣ ከ9 ሰዓት እነኚህ ሲወጡ ማለት ነው። ከ9 ሰዓት እስከ 11 ሰዓት ባለው የ2 ሰዓት ቴራፒ ወስደው ይሄዳሉ። እነዚህም ዌይቲንግ ሊስት ላይ በጣም ለረጅም ጊዜ የቆዩ በቃ አማራጭ ያጣንባቸው ከነኚህ ጋር እንዳንቀላቀል ግቢውም አይበቃንም፣ ክፍልም አይበቃንም። ያለንበት ግቢ ተከራይተን ነው፣ ከግለሰብ የተከራየነው ግቢ ነው። ተከራይተን ነው የኪራይ ወጪ ያለብን፣ የመምህራን ወጪ ያለብን እና እነዚህን ሁሉ ውጣ ወረዶች እያለፍን ነው ይህንን ስራ እየሰራን ያለ ነው።
ምንም እንኳን ኦቲዝም ያለባቸውን ልጆች ማሰልጠን እንዲህ ከባድ ቢሆንም በቶሎ የሚያሳዩት ለውጥ ጉልበት እንደሚሆናቸውም ተናግሯል።
ኦቲስቲክ ልጆች ጥሩ ሰልጣኞች ናቸው። እንዳውም ከኛም የተሻሉ ከማንኛውም ሰው የተሻለ ሰልጣኞች ናቸው። አንዴ ከተመሰመረላቸው መስመር አይወጡም። እኛ እንወጣ ይሆናል፣ እነሱ ግን አይወጡም። ይሄ ሁልጊዜ እንድናሰለጥናቸው ያበረታታናል፣ ያነሳሳናል፣ ለውጥ ስታይ ማለት ነው። ስለዚህ እነሱን ማሰልጠን እኔ እንደውም ሌላን ሰው ከማሰልጠን የተሻለ ነው።
ብዙ ጊዜ የሚያሰለጥኗቸው ለነገሮች ትኩረት እንዲሰጡና እንዲረጋጉ፣ በተለይ በቃላት ራሳቸውን መግለጽ እንዲችሉ የቃላት ቴራፒ እንደሚያሰለጥኗቸውም ገልጿል።
ወደ እኛ ሲመጡ በራሳቸው የማይመገቡ፣ በራሳቸው የማይለብሱ፣ በራሳቸው የማይጸዳዱ ናቸው። እነዚህን ክህሎቶች እንዲችሉ ነው የምናደርገው።
ብራይት የኦቲዝም ማዕከል ህጻናትን ወደ ማዕከሉ የሚያስገባበትም የራሱ የሆነ ሂደትና መስፈርት እንዳለውም ነግረውናል።
መጀመሪያ አንድ ወላጅ ልጁን ይዞ ወደ እኛ ሲመጣ ወደ ሐኪም ነው የምንልከው። ዲያግኖስ የሚያደርግ ሐኪም ጋር እንልካለን። ሐኪም ዲያግኖስ አድርጎ ይሄ ልጅ ኦቲዝም አለው የሚልን ወረቀት ሲሰጠው ከወረቀቱ ጋር እንቀበላለን። ወረቀት የሌለውን ልጅ አንቀበልም።
ከኦቲዝም ችግር ጋር የሚወለዱ ህፃናት በአስደንጋጭ ሁኔታ እየጨመረ መሆኑን ገልጿል። በግንዛቤ እጥረትና በአመለካከት ችግር በካቴና ታስረው የተደበቁና የተገለሉም ብዙ መሆናቸውን አስረድቷል።
በሳምንት ውስጥ እስከ 5 ሰው እናስተናግዳለን፣ አዲስ የሚመጣ ማለት ነው። እንግዲህ ይሄን ቁጥር ስናባዛው በጣም ብዙ ቁጥር ነው እና በጣም ሊተኮርበት የሚገባ ስራ ነው። እኛ ሀገር ቀደም እያልኩ ነበር፣ እኛ ሀገር ጥናት አልተደረገም። ግን በውጪ ሀገር የተደረገ ጥናት ከመቶ አንድ ልጅ ሲባል ነበር ከ40 ተባለ። አሁን በቅርብ ከ21 ልጅ ኦቲስቲክ ነው እየተባለ ነው። ስለዚህ የኛስ ሀገር ቁጥር አናቀውም። ግን እኛ እንዲህ አይነት ማዕከሎች እየተጨነቁ ነው፣ በብዛት ሰው እየመጣ ነው።
ኦቲዝም ያለባቸው ህጻናት የተለየ ችሎታና ተሰጥኦ ያላቸው ህጻናት ናቸው የሚሉት ወይዘሮ ትዕግስት እና አልበርት አንስታይን ጠቅሰው ትልቅ ቦታ መድረስ እንደሚችሉ ይናገራሉ። ያሩግ
አድማጮች፣ ዝግጅቶቻችንን በዚሁ እናጠናቅቃለን። በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም መሰናዶውን አብረውን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ስናስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።